Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
There are up to 50,000 visas available for the diversity visa program for 2017.
2017 ዲቪ መርሃ ግብር እስከ 50,000 የሚደርሱ ቪዛዎች ተዘጋጅተዋል። እነዚህ ሁሉ ግን በአለም ሁሉ ላሉ በዚህ ድል ሊጠቀሙ ለሚችሉ አገሮች ነው።
አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ምክትል ቆንስላ ጆሹዋ ኤ ማርክስ ናቸው የሰማችኋቸው። ዛሬ እንደ አውሮፓውያን የዘመን አቆጣጠር በ2017 የዲቪ ሎተሪ መርሃ ግብር ዙሪያ ከሰጡት መግለጫ የተወሰደ ነው። ዘገባ አለን።
በዜናው በኩል ደግሞ ጋዜጠኛ እስክንድር ነጋ የዓለም አቀፍ እውቅና ሽልማት አሸናፊ ሆነ። በእናቶ መላኩ ፋንታና በሌሎች መዝገቦች የሙስና ክስ ተመስርቶባቸው ጉዳያቸው ለዛሬ ተይዞ የነበረው ለጥቅምት 15 ተዛወረ የሚሉ ዋና ዋናዎቹ ናቸው።
የዕለቱ መደበኛ ቅንብሮች ሐኪሞን ይጠይቁና ንግድና ምጣኔ ሀብት በልዩ ልዩ ርዕሶች ላይ ካተኮሩ ቅንብሮቻቸው ጋር በሁለተኛው አጋማሽ ጠብቋቸዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከዛሬ ማክሰኞ ጥቅምት 9 2008 ዓ.ም ዝግጅታችን ጋር አስተናጋጆቻችሁ አሉላ ከበደና
አዲሱ አበበ፣ ፕሮግራም መሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱም አብሮ ተሰይሟል። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። መልካም ምሽት። በእስር የሚገኘው ኢትዮጵያዊ ጋዜጠኛ እስክንድር ነጋ ተጨማሪ ዓለም አቀፍ እውቅናና ሽልማት ተሰጠው። ብዕራቸው ድንበርና ባህልን ተሻግሮ የዓለም መነጋገሪያ ለሆኑ ጸሐፊዎች ፔን ካናዳ የሚሰጠውን የሰብአዊነት ሽልማት ዘንድሮ ለእስክንድር ነጋ እንደሚያበረክት በትናንትናው ዕለት ቶሮንቶ ካናዳ ውስጥ አስታውቋል። በኢትዮጵያ የጸረ ሽብር ሕግ አንቀጾች ክስ የቀረበበት እስክንድር በተደጋጋሚ የኢትዮጵያ መንግስትን የሚቃወሙ ጽሑፎችን በማውጣት ይታወቃል። የኢትዮጵያ መንግስት ባቀረበበት ክስ የመናገር ነጻነትን ሽፋን በማድረግ በሚል ሀገረ ሕገ መንግስታዊ ስርዓትን በህዝባዊ አመፅ ለማፍረስ ሞክሯል በሚል ሲሆን በፍርድ ቤት ጥፋተኛ ተብሎና 18 ዓመት ተፈርዶበት በእስር ይገኛል። ዛሬ የመብት ተሟጋች ድርጅቶች በተደጋጋሚ የኢትዮጵያ መንግስት ተቃዋሚዎቹንና የሚተቹ ጸሐፊዎችን ጨምሮ ያዋክባል፣ ከሀገር እንዲሰደዱ ያደርጋል ወይንም ያስራል ሲሉ የእስክንድር ነጋን ክስ የፖለቲካ ጣልቃ ገብነት ሲሉም አጣጥለውታል። ኢትዮጵያ በቅርቡ የዞን 9 ጸሐፊዎችንና ሌሎች ጋዜጠኞችን ከመፍታቷ በፊት ከአፍሪካ ቀዳሚዋ የጋዜጠኞች የጋዜጠኞችና የጸሐፊዎች አሳሪ ሀገር ነበረች። የተባበሩት መንግስታት ድርጅት አባል ሀገሮች እርስ በርስ የሚገማገሙበት መድረክም የኢትዮጵያ መንግስት ገለልተኛ ጋዜጠኞችን፣ የፖለቲካ ለውጥ የሚያራምዱትን፣ በአጠቃላይ በአስተዳደሩ ላይ ትችት የሚሰነዝሩትን ማዋከቡን እንዲያቆም መክረዋል። የኢትዮጵያ ገዢ ፓርቲ ኢህአደግ ወደ ስልጣን ከመጣበት ዓመት ጀምሮ የሚበዙቱ በአማርኛ ቋንቋ የሚታተሙ 75 የህትመት ውጤቶችን ዘግቷል።
በነ አቶ መላኩ ፋንታና በሌሎች ሁለት መዝገቦች የሙስና ክስ ተመስርቶባቸው ጉዳያቸው ለዛሬ ለብይን ተቀጥሮ የነበረ ተከሳሾች ጉዳይ ለሳምንት ጥቅምት 15 2008 ዓ.ም ተቀጥሯል። የከፍተኛው ፍርድ ቤት 15ኛ የወንጀል ችሎት ጉዳዩን የቀጠረው ከህገ መንግስት አጣሪ ኮሚሽን ውሳኔ በኋላ ብይኑ አልደረሰልንም በሚል እንደሆነም ታውቋል።
በዚህ ላይ የዕለቱ የምሽቱ አብይ ርዕስ ዘገባ ያክልበታል። አፍሪካ ውስጥ ቁጥሩ ከ27 ሚሊዮን በላይ የሚገመት ህዝብ በመኸር አለመዋጣት ምክንያት በቀጣዮቹ 6 ወራት በቂ ምግብ ላይኖራቸው እንደሚችል የተባበሩት መንግስታት ድርጅት ገለጠ። በኤልኒኞ የአየር ሁኔታ ምክንያት የዝናብና የእህል ምርት ሁኔታ ስለሚዛባም ሁኔታው ሊባባስ እንደሚችል የመንግስታቱ ድርጅት አክሎ አስገንዝቧል። ሴባስቲያን ምፉ ከሐራሬ ለቪኦኤ ያጠናቀረችውን ዘገባ ቆንጅታየ ታቀርባለች።
በአሁኑ ወቅት ደቡባዊ አፍሪቃ ውስጥ ለተከሰተው የምግብ እጥረት ምክንያቱ አካባቢው ያለፈው የመኸር ወቅት በድርቅና በጎርፍ በመጠቃቱ ነው ይላሉ ሁለት የተባበሩት መንግስታት ድርጅት መስሪያ ቤቶች፣ የምግብና የእርሻው ፋኦና የዓለም የምግብ ፕሮግራሙ WFP። ከሁሉም ችግሩ የጠናባቸውም ማላዊ፣ ዚምባብዌና ማዳጋስካር ናቸው። ቺምባባ ዴቪድ ፊሪ የፋኦ የደቡባዊ አፍሪቃ አስተባባሪ ናቸው። የምግብ ችግር የደረሰበት ህዝብ ቁጥር አምና ከነበረው በ13% ጨምሯል። የሚጠበቀው ከባድ ኤልኒኞም የአየር ሁኔታ ይብሱን ይጎዳል እንጂ አይጠቅምም ብለዋል።
So we do expect that certain parts of the sub-region ስለዚህ
አንዳንዱ አካባቢ የሚያገኘው የተለመደውን ወይም ከተለመደው ያነሰ ዝናብ ይሆናል ብለን ነው የምንጠብቀው። ኮትሮ ያነሰ ከሆነ ሌላ ችግር እንደሚከተል መጠበቅ ይኖርብናል። ለሁለተኛ ጊዜ የሚሰበሰበው መህር አነስተኛ ይሆናል ማለት ነው። ያ እንደማይሆን ግን ተስፋ አደርጋለሁ። ከሆነ ግን የምግብ እጥረት የሚገጥመው ሰው ቁጥር ይጨምራል። ዘንድሮ የምህሩን አለማዋጣት ተቋቁሞ የዘለቁት እንኳን ቢሆኑ ለከርሞ የሚበላ ይቸግራቸዋል።
ከአካባቢው ሀገሮች እንደ አውሮፓውያን አቆጣጠር 2014 እስከ 15 ማለት እስከ ዘንድሮ የሚያስፈልጋትን በቂ እህል ለማምረት የቻለች ብቸኛ ሀገር ታንዛኒያ መሆኗን ነው የተባበሩት መንግስታቱ የእርዳታ ድርጅቶች የገለጹት። ደቡብ አፍሪካና ዛምቢያ ከውጪ ምግብ ማስገባት አያስፈልጋቸውም በቂ ክምችት አላቸውና፣ የተቀሩት ሀገሮች ግን የግድ ከውጪ መግዛት ወይም ዓለም አቀፍ እርዳታ ያስፈልጋቸዋል።
የኮንጎን ፕሬዚዳንት ዴኒስ አሶንጎስ ኑጌሶን በስልጣን ላይ ለማቆየት የሚካሄደውን ውሳኔ ህዝብ የተቃወሙ ሰልፈኞች ከፖሊሶች ጋር ተጋጩ። ፖሊስም አስለቃሽ ጋዝ በመርጨት ለመበተን መሞከሩ ተገለጠ። ተቃዋሚ ሰልፈኞቹ የዋና ከተማዋን ብራዛቪል አውራ ጎዳና መንገዶች በተቃጠሉ ጎማዎችና በተለያዩ ቋጥኞች መዝጋታቸው ተመልክቷል። የስልክ መስመሮችም ከአገልግሎት ውጭ መሆናቸው ተሰምተዋል። ኮንጎ ፕሬዚዳንቶች በስልጣን ላይ የሚቆዩት ለሁለት ዓመት ነው የሚለውንና የተወዳዳሪ ፕሬዚዳንት እድሜ ጣሪያም 70 ዓመት መሆኑን የሚደነግገውን ህገ መንግስት በሚቃረም መልኩ ነው ባለፈው እሁድ ውሳኔ ህዝብ ያካሄደችው። ይህ አሁን የተካሄደው ውሳኔ ህዝብ ከተሰረዘ ዴኒስ ሳሶ ንጉሶ ቀጣዩን ጊዜ በስልጣን ለመቆየት አይችሉም።
ትናንት ሰኞ ማዕከላዊ ሶማሊያ ውስጥ በደረሰ ግጭት ቢያንስ 14 ሰዎች ሞተው ሌሎች 20 መቁሰላቸውን የአይን ምስክሮችና ባለሥልጣናት አስታወቁ። ተቀናቃኝ የጎሳ ሚሊሻዎች የቀሰቀሱት የመንደር ውስጥ ግጭት የተካሄደው በሌድዌን ከተማ ውስጥ ሲሆን መነሾም ከቀረጥ አሰባሰብ ጋር የተገናኘ እንደሆነ ምስክሮቹ ተናግረዋል። በሌድዌን ከተማ ከሞቃዲሾ በስተሰሜን 335 ኪሎ ሜትር ላይ ትገኛለች። በዚህ ግጭት የቆሰሉት አብዛኛዎቹ የተባራሪ ጥይት ሰለባዎች ሲሆኑ አንድ ቪዲዮ ይቀርጽ የነበረ ጋዜጠኛም እንደቆሰለ ታውቋል።
የተባበሩት መንግስታት ጸጥታው ጥበቃ ምክር ቤት ማዕከላዊ አፍሪካ ሪፐብሊክ ውስጥ በተለይ በሴቶች በሕፃናትና በተባበሩት መንግስታት የሰላም ጠባቂዎች ላይ ያተኮረውንና በማህበረሰብ መካከል የተካሄደውን አመጽ በዛሬው ዕለት ማውገዙ ተነገረ። በማህበረሰብ መካከል የሚካሄድ ይህን መሰሉ ግጭት እንደ አውሮፓውያን ዘመን አቆጣጠር ከ2012 ዓ.ም አንስቶ ሙስሊም ሚሊሻዎች መፈንቅለ መንግስት ካካሄዱበት ጊዜ ጀምሮ ያቺን አገር ማውደሙ ይታወቃል። ክርስቲያኖቹ ባካሄዱት የመልሶ ማጥቃት እርምጃም ተጨማሪና የአጻፋ ወይም የሰፋ አመጽ ተካሂዶ ለበርካታ ሲቪሎች ከቤት ንብረት መፈናቀል ምክንያት መሆኑ የሚታወቅ ነው። አመጹ በተለይ በዋና ከተማዋ ባንጉዊ ከቅርብ ጊዜ ወዲህ እንደገና ማገርሸቱም ተዘግቧል። ይህ አመጽ እያለም የሮማው ርዕሰ ሊቃነ ጳጳስ አባ ፍራንሲስ በዚያች ሀገር በህዳር ወር መጨረሻ ገደማ የሁለት ቀናት ጉብኝት እንደሚያደርጉ ተነግሯል። የጳጳው ጉብኝት ዋና ዓላማ ሙስሊም መሪዎችን ዋና ከተማዋ ውስጥ በሚገኘው የዶኩ መስጊድ ውስጥ ለማነጋገር ነው ተብሏል። የተባበሩት መንግስታት የጸጥታ ምክር ቤት ለሽግግር መንግስቱ መሪ ለካትሪን ሳምባ ፓንዛ አመራር እውቅና ይሰጣል። ሰላምና ጸጥታን የሚያናጋ እንቅስቃሴ የሚያደርግ ማንኛውም ሰው የጉዞ እቀባ ይደረግበታል፣ ንብረቱ ይከበራል ማለትም ያዝበታል ብሏል።
በመጨረሻም ሜዲትሬኒያን ባህርን በአደገኛ ሁኔታ አቋርጠው ከቱርክ ወደ ግሪክ የዘለቁት ስደተኞችና ፍልሰተኞች ቁጥር ከግማሽ ሚሊዮን መብለጡን የተባበሩት መንግስታት የስደተኞች ጉዳይ ኮሚሽን UNHCR ገለጠ። ሊሳ ሽላይን የኮሚሽኑ ሪፖርት ተከታትላ ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች።
ወደ ግሪክ የሚጎርፈው ስደተኛ ቁጥር እንዲህ ያሻቀበው ክረምቱ ገብቶ ባህሩን ለመሻገር ከማቃቱ አስቀድሞ ቶሎ ብለው ለማቋረጥ እየተጣደፉ በመሆኑ ነው ሲል UNHCR ያስረዳል። የሆነ ሆኖ የስደተኛው ብዛት በትናንሾቹ የግሪክ ደሴቶች ውጥረቱን ሊያባብስ እንደሚችል የድርጅቱ ቃል አቀባይ መሊሳ ፍሌሚንግ አስጠንቅቀዋል። በአሁኑ ጊዜ በደሴቶቹ ተመዝግበው ወደ መሀል ሀገር ለመጓጓዝ የሚጠብቁ ከ27500 የሚበልጡ ስደተኞች መኖራቸውን ቃል አቀባይዋ ገልጸዋል። አልፎ አልፎም ሁከት እየተቀሰቀሰ ነው ያሉት ቃል አቀባይዋ የመቀበያ ጣቢያዎች አቅም እንዳነሳቸው ነው የተናገሩት።
It is of utmost importance here that reception conditions be established and be adequate.
ይህን ከባድ ስራ ለማከናወን እንዲቻል የመቀበያ ጣቢያዎቹ ይዞታ በበቂ ሁኔታ መስተካከል ይኖርበታል። እጅግ በጣም አንገብጋቢ እርምጃ ነው። ይህ መሰረታዊ ሁኔታ ሳይስተካከል የአውሮፓ ህብረት ባለፈው መስከረም ወር ስደተኞቹን ለመቀበል የተስማማበት መርሃ ግብር ከባድ ችግር ይገጥመዋል፣ ሊከሽም ይችላል።
የአውሮፓ ህብረት 160 ሺህ ስደተኞችን አባል ሀገሮቹ ተከፋፍለው እንዲቀበሉ ስምምነት ያደረገ ቢሆንም እስካሁን የተወሰዱት 19 ስደተኞች ብቻ ናቸው። UNHCR በሰርቢያና ክሮኤሽያ እንዲሁም በክሮኤሽያና ስሎቬኒያ ድንበሮች ላይ ማለፊያ አጥተው ለሚገኙት ስደተኞች የተቻለውን ያህል የምግብ፣ የውሃና የብርድ ልብስ እርዳታ ሲያቀርብ መቆየቱን አስረድተዋል።
People were just soaked to the bone. It was raining, it was cold, it was miserable.
ሰው በቃ እስከ አጥንቱ ድረስ በዝናብ ሾቋል። ሲዘንብ ነው የከረመው። ብርድም ነው። በጣም እየተሰቃየ ነው። ይሄ የሚያሳየን ገና ደግሞ ክረምቱ ሲገባ ብርዱም ስቃዩም እየባሰ እንደሚመጣ ነው።
ህገወጥ አጓጓዦቹ አሉ የዩኤንኤችሲአር ቃል አቀባይ ፍሌሚንግ። በሚቀጥሉት ሳምንታት የገቢ ማግኛ እንቅስቃሴያቸው ሊቋረጥ እንደሚችል ስለሚያውቁ አሁን በቅናሽ እንውሰዳችሁ እያሉ በእነዚያው በማይረቡ ጀልባዎቻቸው ከመጠን በላይ ስደተኛ እያጨቁ ሰውን ይበልጥ ለአደጋ እያጋለጡት ነው። ባለፉት 9 ቀናት ብቻ ከቱርክ ወደ ግሪክ ለመሻገር የተሳፈሩ 19 ሰዎች መሞታቸውን UNHCR ተናግሯል።
ካለን ዜና መካከል ለሰዓቱ የተዘጋጀው ይኸው ነበር።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዲሱ አበበነን። የሰዓቱን የዓለም ዜና ነበር ያደመጥ ነው። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የምሽቱ አብይ ርዕስ ነው።
በነ አቶ መላኩ ፋንታና በሌሎች ሁለት መዝገቦች የሙስና ክስ ተመስርቶባቸው ለዛሬ ለብይን ተቀጥሮ የነበረ ተከሳሾች ጉዳይ ለሳምንት ጥቅምት 15 2008 ዓ.ም ተቀጥሯል። የከፍተኛው ፍርድ ቤት 15ኛ የወንጀል ችሎት ጉዳዩን የቀጠረው ከህገ መንግስት አጣሪ ኮሚሽን ውሳኔ በኋላ ብይኑ አልደረሰንም በሚል እንደሆነም ታውቋል። መለስካቸው አምሃ የችሎቱን ሂደት በስፍራው ተገኝቶ ተመልክቷል። ከሰለሞን አባተ ጋር ስለ ዕለቱ ማምሻውን ተነጋግረዋል። አድማጮች የቴክኒክ እክል ገጥሞናል። ወደ ተከታዩ ዘገባ እናልፋለን። 50,000 የዲቪ እጣዎች እንደ አውሮፓውያን የዘመን አቆጣጠር በ2017 መርሃ ግብር መዘጋጀታቸውን አዲስ አበባ የሚገኘው የዩናይት ስቴትስ ኤምባሲ ገለጠ። ባለፉት 12 ዓመታት 36,797 ኢትዮጵያውያን በዚህ መርሃ ግብር አማካኝነት ወደ አሜሪካ መግባታቸውም ተዘግቧል። መለስካቸው አመሃ መግለጫውን ተከታትሏል።
አዲስ አበባ የሚገኘው የአሜሪካ ኤምባሲ ምክትል ቆንስላ ጆሹዋ ኤ ማርክስ ዛሬ ከቀትር በኋላ በሰጡት ጋዜጣዊ መግለጫ የ2017ቱ ዲቪ ወይንም በእንግሊዝኛ አጠራሩ ዳይቨርሲቲ ኢሚግሬሽን ቪዛ መርሃ ግብር ምዝገባው ኦክቶበር 1 2015 ወይንም መስከረም 20 2008 ዓ ም እንደጀመረና ማክሰኞ ኖቬምበር 3 2015 ወይንም በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ጥቅምት 23 ቀን 2008 ዓ ም እንደሚዘጋ ገልጸዋል። ይህ በየዓመቱ በዕጣ መልክ ብቻ ለእያንዳንዱ አመልካች የሚወጣ ወደ ዩናይትድ ስቴትስ መግቢያ ቪዛ ዘንድሮ ብዛቱ 50 ሺህ እንደሆነም ሚስተር ማርክስ ገልጸዋል።
There are up to 50,000 visas available for the diversity visa program for 2017, but that's for all the countries.
ለ2017ቱ ዲቪ መርሃ ግብር እስከ 50 ሺህ የሚደርሱ ቪዛዎች ተዘጋጅተዋል። እነዚህ ሁሉ ግን በመላው ዓለም ላሉ በዚህ እድል ሊጠቀሙ ለሚችሉ አገሮች ነው። እያንዳንዱ አገር ከዚህ ሊያገኝ የሚችለው እስከ 7% ብቻ ነው። ያ ማለት ደግሞ 7% የሚሆኑ ሰዎች ከዚህ አገር ይመረጣሉ ማለት አይደለም።
ይህ በዕጣ ወይንም በሎተሪ አሰራር ለባለ እድል ይደርሳል የሚባለው ቪዛ ማንም ማመልከት ቢችልም ማሟላት ያለበት መዘኛዎች ግን አሉ ብለዋል። እነዚህ መመዘኛዎች የማያሟላ ሰው ማመልከቱ ግን ከንቱ ልፋት ነው ያሉት ቆንስላው መመዘኛዎቹን ዘርዘር አድርገው አስረድተዋል።
And just to be clear about those, you have to have a high school education or its equivalent as defined as successful completion of a
በነዚህ ጉዳዮች ላይ ግልጥ መሆን አለብን። የከፍተኛ ሁለተኛ ደረጃ ትምህርት ማጠናቀቅ ወይንም ከዚህ ጋር ሊወዳደር የሚችል የትምህርት ደረጃ ግድ ነው። ይህ ትምህርትም በደንብ እንደተበየነው 12 አመታትን የሚፈጅና በተሳካ ሁኔታ መጠናቀቅን ይጠይቃል። ይሄ በኢትዮጵያ የሚታወቀውን የሙያ ትምህርት አይተቀልልም። ሁለተኛውና የዚህ አማራጭም ባለፉት 5 አመታት የሁለት አመት የሥራ ልምድ ያለው መሆኑንና ለዚህም ቀደም ሲል የሁለት አመታት ስልጠና ወይንም ልምድ መውሰድን የሚጠይቅ ነው።
የኤምባሲው ባለስልጣን ያስገነዘቡት ሌላው ጉዳይ ይህን ቪዛ ለማግኘት በሚከደው መስመር ለማመልከቻው አመልካቾች ገንዘብ ማውጣት እንደሌለባቸው ነው። ማንኛውም አፍሪካዊ አመልካች የዲቪ ማመልከቻውን ወይም ማመልከቻውን ቅጽ በይፋ ከሚታወቀው የዲቪ ድረገጽ ማውጣት ይችላል። ድረገጹም www.divilottery.state.gov በማለት አብራርተዋል። ክፍያው የሚጀምረውም የት ላይ እንደሆነ አብራርተዋል።
Another thing to keep in mind is the prices the cost remains the same. The DV registration is completely free.
ሌላው መዘንጋት የሌለብን ጉዳይ ለዚህ ቪዛ የሚወጣው ወጪ አለመለወጡን ነው። የምዝገባው ሂደት በፍጹም ነጻ ነው። ተፈላጊውን መመዘኛ የሚያሟላ ማንም ሰው ከኢትዮጵያ ሆኖ ኢትዮጵያዊነቱን የሚያረጋግጥ ከሆነ ሊመዘገብ ይችላል። አንድ ሰው የሚከፍለው ከተመረጠና ወደ ቃለ ምልልሱ ወይም ወደ ኢንተርቪው ደረጃ ሲደርስ ብቻ ነው።
ኤምባሲው ካሰራጨው የተለያዩ መረጃዎች ማየት እንደሚቻለው በ2017ቱ የዲቪ መርሃ ግብር 184 የዓለም ሀገሮች ዜጎች የዚህ ዕድል ተጠቃሚ ሊሆኑ ይችላሉ። ከእነዚህ ሀገሮች አንዷ ኢትዮጵያ ስትሆን እንደ አውሮፓውያን ዘመን አቆጣጠር ከ2003 ዓ ም ጀምሮ እስከ 2014 ዓ ም ድረስ በነበሩት 12 ዓመታት 36797 ኢትዮጵያውያን የዲቪ ሎተሪ ተጠቃሚ መሆናቸው ታውቋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አማን ለዘገባው እናመሰግናለን። አድማጮች፣ ቀደም ብለን የቴክኒክ ችግር ወደ ገጠመው የምሽቱ አቢይ ርዕስ ነው የምንመልሳችሁ። በእነ አቶ መላኩ ፋንታና በሌሎች ሁለት መዝገቦች የሙስና ክስ ተመስርቶባቸው ለዛሬ ለብይን ተቀጥሮ የነበረ ተከሳሾች ጉዳይ ለሳምንት ጥቅምት 15 2008 ዓ.ም ተቀጥሯል። የከፍተኛው ፍርድ ቤት 15ኛ የወንጀል ችሎት ጉዳዩን የቀጠረው ከህገ መንግስት አጣሪ ኮሚሽን ውሳኔ በኋላ ብይኑ አልደረሰንም በሚል እንደሆነም ታውቋል። መለስካቸው አማሃ የችሎቱን ሂደት በስፍራው ተገኝቶ ተመልክቷል። ከሰለሞን አባተ ጋር ስለ ዕለቱ ማምሻውን ተነጋግረዋል።
መለስካቸው እንደምን አመሸ?
እንታመሽ ሰለሞን።
እግዚአብሔር ይመስገን። ዛሬ ችሎት ውለህ ነበር ፍርድ ቤትና በእናቶ መላኩ ፋንታ መዝገብ የተመሰረተው ክስ ሂደት ምን ይመስል ነበረ? ምን ላይ ተደረሰ?
ይሄ በዚህ መዝገብ ላይ የተከሰሱት ሰዎች በተመለከተ ከዚህ በፊት አቃቤ ሕግ ምስክር የማሰማት ሂደት ጀምሮ ነበረ። ይሄ ተቋርጦ ነበር በመሀል በክረምቱ ምክንያት ጭምር ነው። ግን ዋናው ነገር ይሄ ጉዳይ እየታየ ባለበት ሁኔታ አዲስ የጉምሩክ አዋጅ የተሻሻለ አዋጅ ወጥቶ ነበረ። በዚህ አዋጅ መሰረት ቀደም ሲል ያለ ቀረጥ የገቡ ተሽከርካሪዎች ለሶስተኛ ወገን ማስተላለፍና በጉምሩክ ማጭበርበር ወንጀል በተመለከተ በወንጀል መልክ የሚያስቀጣ ነበረ። በዚህ በአዲሱ አዋጅ መሰረት ግን በገንዘብ ቅጣት ብቻ እንዲያበቃ የሚደነግግ ድንጋጌ ወጥቷል።
ይሄ በ2006 ዓመተ ምህረት የወጣው አዋጅ ቁጥር 859 ዝባር 2006 የሚባለው ማለት ነው።
በትክክል።
እሺ።
በዚህ ምክንያት ተከሳሾቹ ይሄው ጉዳይ እየታየ ያለ ፍርድ ቤቱ ይሄ ጉዳይ ብይን ለመፍጠትም ሆነ ለምንም እርስ በርሱ የሚቃረን ስለሆነ የህገ መንግስት አጣሪ ጉባኤ
ከህገ መንግስቱ ጋር ሊጋጭ ይችላል በሚል ማለት ነው።
አዎ። ይህንን በትክክል ተመልክቶ ውሳኔ እንዲሰጠው ልኮ ነበረ። አጣሪ ጉባኤው ግን ሁለቱ አዋጆች በምንም መንገድ የሚቃረኑ አይደሉም ብሎ መልሶለታል።
ወይም ደግሞ ህገ መንግስቱን አይሸረሽረውም ወይም አያጣምሙም የሚል ውሳኔ ላይ ነው የደረሰው። ምክንያቱም እንደምትነግረኝ የኢፌዴሪ ህገ መንግስት አንቀጽ 22 ላይ እንደዚህ አይነት ህግ በሚወጣበት ጊዜ የደነገገው ድንጋጌ አለ።
ትክክል ነው። ይሄ ድንጋጌ ምን ነው የሚለው? ለተከሳሽ የሚጠቅመው ድንጋጌ ነው ፍርድ ቤት መያዝ አለበት። በዚያ መሰረት ነው ማየት ያለበት እንዲያውን የሚል ነገር አለ።
ያለፈውም ይሁን አዲሱ ህግ ተከሳሹን ጠቅሙት በሚገኝ ጊዜ በዚያ መሰረት ይዳኛል ነው።
በትክክል
ህግ ወደኋላ ተመልሶ አይሰራም የሚላል ነው።
በአጣሪ ጉባኤው አስተያየት ሁለቱ የሚቃረን አይደለም ብሎ ሰጥቷል። በዚሁ መሰረት እንግዲህ ፍርድ ቤቱ ዛሬ መስጠት የነበረበት ይሄ የአጣሪ ጉባኤውን ውሳኔ ተከትሎ አይቃረንም አይጣረስም ብሎ ብይኑን መስጠት፣ አለበለዚያ ደግሞ በዚህ በአዲሱ መሰረት ብቻ የምሰራው ብሎ ማሳለፍ አለበት። ይህን ነገር
አዲሱ
ይህን ነገር መብየን አለበት።
አዲሱ አዋጅ ምን አይነት ድንጋጌ ነው የያዘው?
አዲሱ አዋጅ እንግዲህ ከቀደመ አዋጅ በጣም ለስለስ ያለ በወንጀል የማይቀጣ ነገር ግን በገንዘብ የሚቀጣ ብቻ ነው። ተፈጽመዋል በሚባሉ ግድፈቶችና ተፈጽመዋል በሚባሉ ማጭበርበር ወይንም ለሶስተኛ ወገን ከግብር ነጻ በሆኑ እና በሙስና የተገኙ ተሽከርካሪዎቹን ማንኛቸው ነገሮች ለሶስተኛ ወገን አሳልፎ መስጠት በፊት በወንጀል ያስጠይቅ ነበር። አሁን ግን ይህንን በገንዘብ ቅጣት ብቻ የሚታለፍ ጥፋት ሆኖ ተገኝቷል።
ስለዚህ እነዛን የወንጀል ጉዳዮች አስተዳደራዊ አድርጓቸዋል ማለት ነው።
ትክክል።
እሺ።
ስለዚህ እንግዲህ አሁን ዛሬ በዋለው ችሎት ይሄ ብይን አልደረሰልኝም ብሎ የከፍተኛው ፍርድ ቤት 15ኛው ችሎት ጥቅምት 15 ቀጥሮታል። ይህንን በማድረግ ላይ ያለ የአቶ ገብረ ውሃድ ጠበቃ ይሄ ጉዳይ እንደገና እንዲታይልን እርስ በርሱ ይቃረናል የሚል እኛም አመልክተናል አጣሪ ጉባኤ ብሎ አቅርበው ነበረ። ይሁንና ፍርድ ቤቱ ለእኛ የደረሰን እግድ የለም እና ወደፊት 15 ላይ ብይናችን መስጠታችንን እንቀጥላለን ብሎ ደምድሞታል።
ማለት የአቶ ገብረ ዋህድ ጠበቃ በቀደመው ሕግ ነው መዳኘት የሚፈልጉት ወይስ አዲሱን ሕግ ነው የሚመርጡት?
በአዲሱ ሕግ መሰረት እንዲታይላቸው ነው የሚፈልጉት እንደምገምተው። ግን ፍርድ ቤቱ ቀደም ብሎ በተሰጠው ውሳኔ መሰረት ከአጣሪ ጉባኤ በመጣው ብያኔ መሰረት የሚሄድ ከሆነ በሁለቱም በኩል ሊያይ ይችላል ማለት ነው። አይቃረንም ብሎ ከወሰነ
ለተከሳሾቹ በሚጠቅማቸው ሁኔታ ማለት ነው። በህገ መንግስቱ መሰረት
ላይሆንም ይችላል። እሱ አይቃረንም ካለ እኮ ፍርድ ቤቱ የሚወሰነው ውሳኔ አይታወቅም አሁን። ስለዚህ ነው እንደ መሰለኝ እንግዲህ አቶ ገብረ ውሃድ ጠበቃ ይህን ያመለከቱት ደንበኛቸው በሚጠቀሙበት መንገድ እንዲታይላቸው ለማመልከት ነው። አመልክተናል እኛም ለአጣሪ ጉባኤ ብሎ የሚናገረው
ሁሉም ተከሳሾች ቀርበው ነበር በዛሬው ችሎት ላይ።
እኔ ያየኋቸው 1-8 የሚሆኑ ናቸው።
ጠበቆቻቸው የሁሉም ቀርበው ነበር። ችሎቱ ተሟልቶ ነበረ።
ችሎቱ ተሟልቶ ነበረ እንዳየሁት ከሆነ።
መለስካቸው፣ አመሰግናለሁኝ። እንግዲህ ሳምንት ደግሞ የሚሆነው ሁኔታ ተከታትለን እንዘግባለና።
በጣም አመሰግናለሁ ሰለሞን።
እሺ፣ ደህና አምሽ መለስካቸው።
ደህና አምሽ።
ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንሻገር። እስራኤል ውስጥ ከትናንት በስቲያ የተገደለው ኤርትራዊ ለህልፈት የበቃው በተተኮሰበት ጥይት ምክንያት መሆኑን ቀዶ ሕክምናውን ያደረጉት ሐኪም ገለጡ። ሐኪሙን ዶክተር ዮሐን ባይዘልን ሳሌም ሰለሞን ዛሬ በስልክ አነጋግራለች። ከቃለ ምልልሱ የወጣውን ዘገባ ሰለሞን አባተ እንደሚከተለው አዘጋጅቶታል።
እስራኤል ውስጥ ይኖርና ይሠራ የነበረው ኤርትራዊ ፍልሰተኛ ወልደ ሚካኤል ዘርኦም ላይ በቤርሳቤህ ከተማ አውቶቡስ ማቆሚያ ላይ በፖሊስ በተተኮሰበት ጥይትና በአካባቢው በነበሩ ሰዎች በደረሰበት ድብደባ ምክንያት ሕይወቱ ማለፉን የሚያሳዩ ዘገባዎች በዓለም መገናኛ ብዙሃን እየተናኙ ነው። የእስራኤል ፖሊስ እንደሚለው እዚያው ስፍራ ላይ ቀደም ሲል አንድ ሌላ ሰው ተኩስ ከፍቶ አንድ እስራኤላዊ ወታደር መግደሉንና ሌሎች 10 ሰዎችን አቁስሎ የነበረ ሲሆን ፖሊስ ወልደ ሚካኤል ላይ ተኩስ የከፈተበት ያንን ተጠርጣሪ መስሎት በስህተት መሆኑን ዘገባዎቹ ይጠቁማሉ። በስህተት ተፈጸመ የተባለው የወልደ ሚካኤል ግድያ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁንና ዩናይትድ ስቴትስ መንግስትን ጨምሮ የተለያዩ ዓለም አቀፍ አካላት በጉዳዩ ላይ ወዲያው ጣልቃ እንዲገቡና ድምፆቻቸውን እንዲያሰሙ አስገድዷል። ባልደረባዬ ሳሌም ሶሎሞን ዛሬ ወደ ሶሮካ ዩኒቨርሲቲ የሕክምና ማዕከል ደውላ የወልደ ሚካኤልን ሕይወት ለማትረፍ ጥረት ያደረጉትን የሆስፒታሉን ምክትል ዋና ዳይሬክተር ዶክተር ዮሐናን ባይዘልን አነጋግራ ነበር። ወልደ ሚካኤል ወደ ሆስፒታሉ የደረሰው በሕይወት ቢሆንም ወዲያው በተደረገለት የአካል ምርመራ እጅግ መጥፎ ሁኔታ ላይ እንደነበረና ፈጥኖም ከድንገተኛ ክፍል ወደ ቀዶ ሕክምና ክፍል እንዲገባ መደረጉን፣ ሕይወቱን ለማትረፍ ለሦስት ሰዓታት ያህል የቆየ ጥረት ማድረጋቸውን ዶክተር ባይዘል ለሳሌም ነግረዋታል። ይሁን እንጂ ወልደ ሚካኤልን ማትረፍ አልቻሉም። ለመሆኑ ወልደ ሚካኤልን ለህልፈት ያደረሰው ምንድን ነው? በሰው የደረሰበት ድብደባ ወይስ የተተኮሰበት ጥይት? የሳሌም ጥያቄ ነበር። የደረሰበትን ብዙ ጉዳቶች ወይም ቁስሎች መለየት አልቻልኩም። ይሁን እንጂ አሉ ዶክተር ባይዘል
I can tell you that he suffered from severe wounds in his chest.
ደረቱና ሆዱ ላይ በደረሱበት ቁስለቶች ከባድ ጉዳት ላይ ወድቋል። ህይወቱን ለህልፈት ያደረሰው ግን በመቱት ጥይቶች ምክንያት ያጋጠሙት ጉዳቶች ናቸው።
ቅልጥሙ መሰበሩን ሆስፒታል ከመድረሱ በፊት ብዙ ደምም እንደፈሰሰው የጠቆሙት ዶክተር ባይዘል በዚህ ምክንያት ማትረፍ አለመቻላቸውን ተናግረዋል። ዶክተር ባይዘል በተፈጠረው ሁኔታ የሚሰማቸውን ለሳሌም ነግረዋታል።
I can just tell you that I really mourn his death.
በመሞቱ በጣም ማዘኔን ልነግርሽ እወዳለሁ። የርሱን መገደል በምንም ልታሰባብ ወይም ደግሞ ልታለባብሽው ወይም ይህን ይሁን ብሎ ልናልፈው የምንችለው አይደለም። በእውነት በጣም አዝኛለሁ።
አሁን እስራኤል ውስጥ ያለው ሁኔታ እጅግ ውጥረት የበዛበት መሆኑን ዶክተር ባይዘል ተቁመው ፈጽሞ የማይገባ ግድያ ሲሉ የምረራ ሐዘናቸውን ደጋግመው ገልጸዋል።
የመጨረሻ የመጽሔት ትንታኔ ርዕስ ብለን ነበር። ሌላ አንድ ርዕስ ይቀረናል። የሰላም ስምምነቱ ከተፈረመም በኋላ የተኩስ አቁሙ እየተከበረ አይደለም ሲሉ የደቡብ ሱዳን ተቃዋሚ ቡድኖች መሪ ሪክ ማቻር ተናገሩ። ማቻር አዲስ አበባ ውስጥ ነው ከትላንት በስቲያ እሁድ የሰጡትን ይህን መግለጫ እስክንድር ፍሬው የተከታተለው እነሆ።
የደቡብ ሱዳን ተቃዋሚዎች መሪ ዶክተር ሪያክ ማቻርት በአዲስ አበባ መኖሪያ ቤታቸው የሰጡት መግለጫ በቅርቡ ከኒውዮርክና ዋሽንግተን ከተመለሱ በኋላ የመጀመሪያው ነው። በነሐሴ ወር የፈረምነው የሰላም ስምምነት ወደ ተግባር እየተቀየረ አይደለም፣ ችግር ገጥሞታል ብለዋል ማቻር በዚሁ መግለጫ። ይህንን በተመለከተ በኒውዮርክ በተካሄደውና በተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በተዘጋጀው ስብሰባ ላይ ገለጻ ማድረጋቸውንም ጠቅሰዋል። ዋናው ጉዳይ ደግሞ የተኩስ አቁም ስምምነቱ ሊተገበር አለመቻሉ መሆኑን አመልክተዋል። እርሳቸው እንደሚሉት በተለይ በኢኳቶሪያ ግዛት ለአንድም ቀን የተኩስ አቁም ኖሮ አያውቅም።
The ceasefire has not held since the agreement was signed and since the declaration of the permanency.
የተኩስ አቁሙ ያልተከበረው የሰላም ስምምነቱ ከተፈረመበትና ቋሚ የተኩስ አቁም ይፋ ከተደረገበት ጊዜ ጀምሮ ነው። በናይል ላይ ያሉ የጦር ጀልባዎችን ጉዳይ ታስታውሳላችሁ? እነዚህ የጦር ጀልባዎች እንዲንቀሳቀሱ የተደረጉት ስምምነቱ በተፈረመበት ወቅት ነው። ሳልቫ ወደማይቆጣጠሯቸው ቦታዎች ተጨማሪ ጦር እንዳይልኩ አድርጓቸው ስንል ድምጻችንን ከፍ አድርገን አሰማን። ማንም አላዳመጠንም። ጦርነት ቀጠለ። ከዛ ጊዜ ጀምሮ ጦርነቱ በኢኳቶሪያ ቀጥሏል። በየቀኑ ወደ አካባቢው የሚመጡ የጦር ጀልባዎች በስድስት ጊዜ ምልልስ በምዕራብና ሰሜን ኢኳቶሪያ የሚገኙን ጦራችንን ይደበድባሉ።
የሰላም ስምምነቱ በተፈረመ በ45 ቀናት ውስጥ ደቡብ ሱዳንን ለቀው መውጣት የነበረባቸው የዩጋንዳ ወታደሮች አሁንም በዚያ ይገኛሉ። እናም ሪያክ ማቻር ይህ ሌላው የሰላም እንቅፋት መሆኑን ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይበንዲ እንዳለ የደቡብ ሱዳን ሰራዊት መሪ ጀነራል ጆንሰን ጁማ ለአሜሪካ ድምጽ ራዲዮ በሰጡት ቃለ ምልልስ በኢኳቶሪያ ግዛት ሰላማዊ ዜጎችን በመጥለፍ ተቃዋሚ ሸማቂዎችን ከሰዋል። ጀነራሉ ጁባ ውስጥ በሰጡት መግለጫ በሪያቅ ማቻር የሚመራው የደቡብ ሱዳን ህዝብ ነጻ አውጪ ሰራዊት SPLM ከፍተኛ መኮንን ጄምስ ካቢላ ላለፉት 2 ወራት በኢኳቶሪያ ማሪዲ ቀበሌ ቁጥራቸው 50 የሚደርስ ዜጎችን አግተዋል እንዳገተና የመንግስት ሰራዊት ግን እንዳስለቀቃቸው ገልጠዋል። ጀነራል ጁማ የሪያክ ማቻርን ወገኖች እንደገና ጠብ በማጫር ከሰው፣ በመንግስት በኩል ግን የለየለት ደም መፋሰስ እንዳይከሰት ወታደራዊ ጥንቃቄ ያደረግን ነው ብለዋል።
የሰላም ስምምነቱ በተፈረመ በ45 ቀናት ውስጥ ደቡብ ሱዳንን ለቀው መውጣት የነበረባቸው የዩጋንዳ ወታደሮች አሁንም በዚያ ይገኛሉ። እናም ሪያክ ማቻር ይህ ሌላው የሰላም እንቅፋት መሆኑን ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ክብራትና ክብራን አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ታዲያ በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው ከእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን።
እንዴት ናችሁ? ደህና ናችሁ? እኔ ዶክተር የፕሮግራማችሁ አድማጭ ነኝ። ጉዲፈቻ ልጆች የደረሰባቸው በደል ብዙ ጊዜ አስደምጣችኋል። ይህም በተመለከተ የኢትዮጵያ ባለስልጣን ወይም ደግሞ ኢትዮጵያ ውስጥ ለዚህ ጉዳይ የሚመለከታቸውን አቅርባችሁ ለምን አልጠየቃችሁም? እባካችሁ እነሱንም አጠይቁና ፕሮግራሙ ላይ አቅርቡልን። አመሰግናለሁ። ቻው ለጊዜው።
ባለፈው ሳምንት ኢትዮጵያውያን በአሜሪካ ፕሮግራማችን ላይ ባቀረባችሁት በአቶ አንተነ ታደሰ ላይ አስተያየት ለመስጠት ነበር። በጣም የሚገርመው ነገር በአብዛኛው ኢንተርኔት ተጠቃሚ በመሆኔ ይህ የኢንተርኔት ጥቃት እንዴት ነው መከላከል የማይቻለው እያል ሁሌ በሚያሳስበኝ ነገር ላይ ይህ ወጣት ኢትዮጵያዊ ምርምር አድርጎ ስሰማ እጅግ በጣም በጣም ነው የተደሰትኩት። ድንቅ ሰው ነው፣ ልንኮራበት ይገባል። የጀመረውን ምርምር ከግቡ እንዲደርስለት እግዚአብሔር ይርዳው። በግልጽ ላስቀመጠልንም ቅድመ ጥንቃቄዎች ሳላመሰግን አላስብም። እናንተም ቪኦኤ እንዲህ አይነቱን ልዩ ተሰጦ ያለውን እሱ ፈልጋችሁ በማቅረባችሁ ልትመሰገኑ ይገባል። የዋግንሽ ማሞ ከሜሪላንድ አመሰግናለሁ።
ሰላም ጤና ይስጥልን ውድ የቪኦኤ ፕሮግራም አዘጋጆች፣ ስለ ዶክተር ፍቅሩ ማሩ ትንሽ አስተያየት ለመስጠት ነው። ዶክተር ፍቅሩ ማሩ ለምን ነው ኢትዮጵያ ከፍተኛ አገልግሎት መስጠት የቻሉ ሰው ናቸው? ባለቤቴ በልብ ህመም የተሰቃየች የጥቁር አንበሳ ሆስፒታል ከፍተኛ ገንዘብ ጠይቆ ሊረዳት ያልቻለውን በቀላል ገንዘብ ፌስ መከር በማድረግ በህይወት እንድትቆይ አድርገዋል። አገልግሎታቸው እጅግ ከፍተኛ ነበር። ተሳስተው ሊሆን ይችላል፣ ግን የሚያደርጉትን ነገር አለመመልከት ግን የህዝብ ንቀት ይመስለኛል። ዋለኔ ከበርቲ።
አድማጮች
ተሻማን
አይደለም
እባክህ ቀጥል።
መልካም እግዚአብሔር ይስጥልኝ። አድማጮች በመደወላችሁ አስተያየት በመስጠታችሁ እናመሰግናለን። ሌሎቻችሁም እንዲሁ በሰማችሁት ፕሮግራም ላይ አስተያየት ስጡ። እንዲተላለፍ የምትፈልጉትንም ፕሮግራም አይነት ጠቁሙን። የምንችለውን ሁሉ ለማድረግ እንሞክራለን።
አሁን እናመሰግናለን። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3:33 መሆኑን ያመለክታል። አስተናጋጆቻችሁ አላ ከበደና
አዲሱ አበበ ነን። ሁለተኛውን አጋማሽ ስርጭት በርሰሪዎቹ ልንጀምር አልቻለም፣ ሰዓቱ አላዋጣም። ማጠቃለያ ላይ አዳዲስ ዜናዎች ይኖሩናል፣ እናነባለን። አሁን ግን ቀዳሚው የዚህ ክፍል ቅንብር ሐኪሞን ይጠይቁ ነው። ሐኪሞን ይጠይቁ። ማንን ጠየቅልን ዛሬ አሉላ? የዚህ ፕሮግራም ከዚህ ቀደም ሳይተላለፍ አልቀረም። ተከታታይ ዝግጅት ነው።
ልክ ነው፣ ተከታታይ ዝግጅት ነው። ስትሮክ በመባል በሚታወቀው የህመም ሁኔታ አደገኛና ድንገተኛ በሚል ገልጸነዋል። በተከታታይ የቀረበው ይህ የባለሙያ ማብራሪያ ከህመሙ ምልክቶች፣ ከህመሙ ባህሪ ጠባይ ጀምረን በተከታታይ ስናቀርብ ነበረ። ዶክተር ዳንኤል ተስፋዬ ናቸው እንግዳችን። ዶክተር ዳንኤል ተስፋዬ የህብለ ሰረሰር የነርቭና የአንጎል ሕክምና አማካሪ ሐኪም ናቸው። ታዲያ ዛሬ ህመሙ ከደረሰ ጉዳቱ ከመጣ በኋላ ሊደረጉ በሚችሉ አማራጮችና እንዲሁም ደግሞ በተከታታይ በሚሰጥ ሕክምና ደጋፊ ሕክምና የሚባለውን የሚመለከት ይሆናል። ህመሙ ከደረሰ በኋላ ምን ይደረጋልን? ባለፈው ሳምንት ጀመር አድርገን ነበር። ከሱ ነው የሚቀጥሉት።
መልካም
እንግዲህ ስትሮክ ከደረሰ በኋላ ከመጀመሪያው ህክምናውና ከመድኃኒቱ አኳያ የፊዚካል ቴራፒ ኦኩፔሽናል ቴራፒ ስፒች ቴራፒ የምንላቸው ማለት እንግዲህ አማርኛውን እዚህ ላይ ያሉት አትረዳለን። እነዚህን ህክምናዎች የፊዚዮቴራፒ የተለያዩ አይነት ህክምናዎች ስትሮኩ ከደረሰበት ሰዓት ጀምሮ ነው እዚህ ሀገር የምንጀምረው። አሜሪካን ሀገር ስትሮክ ሴንተር ውስጥ የምንሰራ ሰዎች እነዚህ ነገሮች በአስቸኳይ መጀመር አለባቸው፣ መለመድ አለባቸው። ዋነኛው የተጎዳውን አካል መልሶ የማቋቋምና የመመለስ ነገር ነው። ለዚህ ደግሞ ቴራፒዎች እጅግ በጣም ወሳኝ ናቸው። እንደሰማሁት ቅርቡ ኢትዮጵያ ውስጥ የፊዚካል ቴራፒ ትምህርት ቤት ተከፍቷል። ጥሩ ፊዚካል ቴራፒስቶችም እንዳሉ ሰምቻለሁ። በቅርብ ከአሜሪካንም ሀገር የሄደ አንድ ወጣት ሐኪም በጥሩ ሁኔታ በመስራት ላይ እንዳለ ሰምቻለሁ። ግን ያ አንድ ሐኪም አይደለም ለውጥ የሚፈጥረው፣ እንደነገርኩ ሲስተሙ ነው።
አጠቃላይ ስርዓቱ በዛ መልክ አገልግሎት መስጠት ብቃት ሲኖረው ነው
እና ይሄ ቴራፒው እጅግ በጣም ወሳኝ ነው። ከስትሮክ በኋላ ያለው ሪሃብሊቴሽኑ ነው። ይሄ ደግሞ እንግዲህ አንድ ሰው ስትሮክ ሲይዘው አካሉ ብቻ አይደለም የሚጎዳው፣ በከፍተኛ ሁኔታ ስነ ልቦናና መንፈሱም ይጎዳል። ድሮ መረጥ የሚችል ሰው፣ ሁሉን ነገር ማድረግ የሚችል በቅጽበታዊ ሁኔታ መናገር፣ መሄድ፣ ማየት፣ እግሩም ግማሽ ጎኑን አለማንቀሳቀስ ሳይችል ምን ያህል ከፍተኛ ጉዳት፣ ስነ ልቦናዊ ጉዳት ሰውየው ላይ፣ ቤተሰቡ ላይ የሚፈጥረው ስትሬስ፣ አገር ላይ የሚፈጥረው ጫና ይሄ ነው የሚባል አይደለም። እነዚህን ነገሮች ደግሞ ለመከላከል በጣም ብዙ ወጪ የሚጠይቅ፣ በጣም ብዙ ግንዛቤ የሚጠይቅ፣ ብዙ መሰራት ያለበት ሁኔታ ነው ስትሮክ። በቅርብ እንደምናያና እንደምንሰማው በሀገራችን ስትሮክ እየጨመረ ነው የመጣው።
ክስተቱ እየበዛ ነው። ከአኗኗር ዘይ መለዋወጥ ጋር ሊሆን ይችላል። በምክንያትነት
ምክንያቱም በአሁኑ ጊዜ በደም ብዛት፣ በስኳር በሽታ፣ በኮሌስትሮል በሽታ የሚጠቃው የህብረተሰብ ክፍል በጣም እየጨመረ ያለ ነው እና አሳሳቢ ደረጃ ላይ ስለደረሰ ይሄ እንደ ድሮ እነዚህ በሽታዎች የዛሬ 30 ዓመት በሰፊው ባይታዩም አሁን እንደ ልብ የሚታዩ በሽታዎች በመሆናቸው እዚህ ላይ ከፍተኛ ትኩረት ያስፈልጋል።
ዶክተር ዳንኤል በመጨረሻው ያነሱት ከድንገተኛው ህክምና እርዳታ ዘለቄታ ወዳለው የህክምና እርዳታ የሚወሰዱትን እርምጃዎች፣ በመጨረሻው ደግሞ የማገገም ህክምና እንበለው በረጅም ጊዜ ውስጥ አንድ ህመምተኛ ወዲያው የሚያሳስቡት ነገሮች ከተፈቱ በኋላ በተከታታይ የሚደረጉ የክትትል ህክምናዎችን ጠቅሰዋል። በተዛማች አነጋገር ለአድማጮች ቅርብ ለማድረግ እንሞክር። ፊዚካል ቴራፒ፣ ፊዚዮቴራፒ ብለዋል። የአካል የሰውነት የውስጥ የሰውነትን አሰራር የማነቃቃት አይነት ህክምና፣ መንፈስ የሚያጠጉ መንፈስ የሚያጠነክሩ የህክምና አገልግሎቶች፣ እንዲሁም በህመሙ ሳቢያ አንደበት ሲተሳሰር ያን የሚያፍታታ መልሶ መናገር የሚያስችል ይመስለኛል ያነሷቸው።
ሶስተኛው ደግሞ ኦኩፔሽናል ቴራፒ የምንለው በተለይ እጅን ተግባራዊ ለማድረግ የሚደረጉ እንቅስቃሴዎች አሉ። ያ ሰውዬ ራሱን እንዲረዳ የሚደረጉ እንቅስቃሴዎች አሉ እና እንግዲህ ይሄ በጣም እያደገ ያለ ሳይንስ ነው። በጣም ብዙ አዳዲስ ግኝቶች አሉ። በዚህ መልክ መድኃኒቶች አሉ ከዚህ ጋር አብሮ የሚሰጡ። ይሄ የማገገሙ የሪሃብሊቴሽኑ ፕሮሰስ እጅግ በጣም ሰፊ ነው። አንዳንድ ዲቫይሶች መሳሪያዎች፣ መገልገያዎች ያስፈልጋሉ። እንደ ምርኩዝ፣ ዊልቸር፣ ዎከር ምናምን የምንላቸው አይነት በርካታ መገልገያዎች አሉ። እነዚህ ነገሮችም ላይ አብሮ የሚሰራ ነው። ውጤቱ ደግሞ በጣም ዝግ ያለ ነው። ብዙ ጊዜ የእነዚህን ውጤቱ የምንገመግመው በሶስት ወር ነው። ጥናታዊ መለኪያዎች የሚያሳዩ በሶስት ወር ነው። ቅጽበታዊ ከስትሮክ መሻሻል አለ። ብዙ ጊዜ ግን የምናየው መሻሻሎች የምንገምተው መለኪያዎቻችን ከሶስት ወር በኋላ ነው። ከስትሮክ በኋላ
ቀስ እያለ ነው ህክምናው ከሰራ በቶሎ ከተደረሰበት የሚመጣ ውጤት ቀስ እያለ ነው የሚሉን።
በአጠቃላይ ሙሉ ለሙሉ ወደ ቀድሞ ሁኔታ ይመለሳል ማለት አይቻልም። ብዙ ጊዜ ስትሮክ ትንሽም ብትሆን ደፊሲት ጉዳት
ትታ ማለፉ አይቀርም
እና ሙሉ ለሙሉ አይመለስም። ግን አንዳንድ ጊዜ በጣም በሚገርም ሁኔታ ስራን እንደገና የመመለስ አይነት አስማሚያዎች ይኖራሉ።
ዶክተር ዳኒ ቀደም ብለው የጠቀሷቸው አጋዥ ባለሙያዎች ጭምር የሚጠይቁ ናቸው። በሐኪምና በቁሳቁሱ ወይም ሕክምና ቴክኖሎጂ መኖር ብቻ ሳይሆን እነኚህ በማገገም ዘርፉ የገለጿቸው በየዘርፉ የሰለጠነ ባለሙያ የሚጠይቁ ናቸው። ቅድም ያነሷቸው የፊዚካል ቴራፒስት፣ ኦኩፔሽናል ቴራፒስት፣ ቋንቋን መልሶ አንደበትን ለመፍታት የሚረዳውን ሕክምና የሚያግዙ ባለሙያዎች አሉ። እነኚህ በሌሉበት እንደ ኢትዮጵያ ባሉ ሁኔታዎች በቀጥታ በባለሙያ አይን የሚታይም ባይሆን የቤተሰብ አቅም፣ የቤተሰብ እገዛ ትልቅ ነውና ህክምናው በተሟላበት እንኳን የቤተሰብ አባላት እገዛ ለውጤቱ ወሳኝነት አለው በሚባልበት ምን አይነት ጠቋሚ ሀሳቦችን ያነሳሉ?
ለተቀማጭ ሰማይ ቀርቦ ነው እንደሚባለው እዚህ ሆኖ እንዲደረግ ማለት ቀላል ነው። እንደኔ ግን ግምት ኢትዮጵያ ውስጥ ያለው አሴት ወይም ሀብት ቤተሰብ ነው። ብዙ ሰው ያለው ቤተሰብ ስለሆነ ቤተሰብን የማስተማሪያ ዘዴዎች ቢነደፍ ያ ጥቅም አለው ብዬ ነው የማምነው። ሪሃብሊቴሽን አቅም ላይፈቅድ ይችላል። ሪሃብሊቴሽን ሆስፒታል ውስጥ ሰው ማኖር ይጀመርም ያ ለስትሮክ ለሚጠቃው ሰው በቂ ሪሃብ የሚሰጡ ትሬንድ የሆኑ ሰዎች የሉንም። ያ ቤተሰብ ግን ብዙ ነገሮች ማድረግ ስለሚችል የስትሮክ ትምህርት መስጠት ላይ ወደፊት ትኩረት ቢደረግ ለቤተሰቦች የአመጋገቡን ሁኔታ፣ የኤክሰርሳይሱን ሁኔታ በመጠነኛም ቢሆን ኦኩፔሽናል እና ፊዚካል ቴራፒዎች፣ የስነ ልቦናዊ ምክሮችና ትምህርቶች የሚሰጥበት ሁኔታ ነው ትንሽ አንዳንድ ነገሮችን ሊቀየር ይችላል ብዬ የማስበው። እንዳልከው እጅግ በጣም ብዙ ገንዘብ የሚፈልግ ሁኔታ ስለሆነ አስቸጋሪ ነው። በነገራችን ላይ እኔም ባለሁበት ወደፊት በሚቋቋመው ኢትዮጵያን ኢዳግ የሚባለው የዚህ አሜሪካን ሀገር ያለን የሐኪሙ አሜሪካና አውሮፓ እንዲሁም ኢትዮጵያ ያሉ የሐኪሞች ስብስብ ማህበር አለ። ያ ዘመናዊ ሆስፒታል በሚሰራበት ጊዜ የተሟላ የስትሮክ ሴንተር ይኖራል ብለን በእቅድ ውስጥ አለን። ግን ያ ለህዝብ በሙሉ ያዳርሳል ማለት ዘበት ነው።
ቢያንስ ያን አቅርቦት መጠቀም መገልገል የሚችሉ ሰዎች መረዳት የሚችሉበትን ሁኔታ ለመፍጠር ነው እየሞከራችሁ ያላችሁት። በዛ መልኩ ይደራጃል፣ ሊረዳ የሚችል ሁኔታ ሊፈጠር ይችላል የሚል ተስፋውን ነው እየገለጸው ያሉት።
ልክ ነው። እና ያም እንግዲህ መማሪያ ሊሆን ይችላል ወደፊትም በዚህ አካባቢ መስራት ያለብን ይመስለኛል። እኔም ያቅሜን ለመስራት ሞክራለሁ።
በትምህርቱም ረገድ የምታበረክቱት አስተዋጽኦ ያንኑ ያህል ከፍ ያለ ግምት የሚሰጠው ነው እና በተመሳሳይ በሌላ የአድማጭ ጥያቄ መልሰን እንደምናገኘው ተስፋ አረጋለሁ። ዶክተር ዳንኤል ተስፋዬ የነርቭና የአንጎል አማካሪ ሐኪም፣ ስትሮክ በተሰኘው ድንገተኛና አደገኛ ህመም ሁኔታ ከህመሙ ምንነት እስከ ሕክምና አማራጮቹ ድረስ በተከታታይ ለሰጡን ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዜር ይስጥልኝ ለዛሬው።
አቶ አሉላ እኔም እጅግ በጣም አመሰግናለሁ። በዚህ አጋጣሚ ጨው በመተው አንድ ሁለት ሰዎች የደም ግፊታቸው ቢቀነስ፣ ኤክሰርሳይዝ በማድረግ ስኳራቸው ቢወርድ፣ ኮሌስትሮል እና የደም ብዛት የስኳር መድኃኒታቸውን በተገቢ ሁኔታ ቢከታተሉ አንድ ሁለት ሰው እንኳን ለእኔ ይሄ ትልቅ ውጤት አለው ብዬ ነው የማመስነው እና እጅግ በጣም አመሰግናለሁ ስለሰጠኝ አጋጣሚ።
አድማጮች ብዙዎቻችሁን በጠየቃችሁን በዚህ ስትሮክ በተሰኘውና ድንገተኛና አደገኛ የህመም ሁኔታ ዙሪያ ለቀረቡት ጥያቄዎች በተከታታይ የቀረቡትን ፕሮግራሞች በድረ ገጻችን ላይ የምታገኙ መሆናችሁን ከወዲሁ ለማስታወስ ላመለጣችሁ እንድትከታተሉ ለማስታወስ እንወዳለን።
በጣም ድንቅ ምክር ነው። በነገር ላይ መጨረሻ ላይ የተናገሩት ጨው፣ ስኳር
ትክክል ዋነኞች
ጨው የሚወዱ አሉና እሱ በጣም ተገቢ ምክር ነው። ብዙ አድማጮች እንደሚጠቀሙበት ተስፋ እናደርጋለን። እንግዲህን በጣም አመሰግናለሁ።
አዲሱን አመሰግናለሁ። አድማጮች አሁን ወደ ተከታዩ ሳምንታዊ ቅንብር ነው የምንሻገረው። ንግድና ምጣኔ ሀብት።
በኢትዮጵያ ፈጣን የምጣኔ ሀብት እድገት ያመጣውን ለውጥ እንገመግማለን ዛሬ። በተለይ በኢትዮጵያ መንግስት በተደጋጋሚ የሚገለጸው የሁለት ዲጂት የምጣኔ ሀብት እድገትም ሆነ በዓለም ባንክና አይኤምኤፍ የሚጠቀሱትን ከሰባት እስከ ዘጠኝ ከመቶ የሚዘልቁ አሃዞች ለኢትዮጵያ ሕዝብ ኪስና ኑሮ፣ ለእናንተ ኑሮ ምንድን ነው ፋይዳ ያቸው? የምሽቱ እንግዳና ምጣኔ ሀብት ዝግጅት አትኩሮት ይሆናል። አዘጋጅና አቅራቢ ሄኖክ ሰማግዜር ነው።
በኢትዮጵያ የዚህን አዲስ ዓመት የመጀመሪያ ወር አገባደን ወደ ሁለተኛው ተሻግረናል። ሀገሪቱን የሚያስተዳድረው ገዢው ፓርቲ ኢህአዲግ አዲስ ባይሆንም አዲስ መንግሥት መስርቷል። ኢህአዲግ የመሠረተው መንግሥት ደግሞ አሁንም አዲስ ባይሆንም የምጣኔ ሀብት ስልት አውጥቷል። የእድገትና ትራንስፎርሜሽን እቅዱ የምጣኔ ሀብት ፖሊሲውም ልክ አዲስ እንደተመሠረተው መንግሥት የአምስት ዓመታት የአፈጻጸም የጊዜ ሰሌዳ ወጥቶለታል። በዚህ ወር የዓለም የምጣኔ ሀብት ፖሊሲ ቀያሾች እንዲሁም የአፍሪካ የኢትዮጵያ በፐሩ ሊማ ተሰባስበው ሲወያዩና መረጃ ሲለዋወጡ ነው የሰነበቱት። የዓለም የገንዘብ ድርጅት አይኤምኤፍ ዋና የምጣኔ ሀብት ቀያሽ ሞሪስ ኦስትፌልድ በአጠቃላይ የዓለም ምጣኔ ሀብት ካለፈው ዓመት ሐምሌ ወር በ0.2% ዝቅ ብሎና ተቀዛቅዞ ለቀጣዩ አንድ ዓመት ይቆያል ብለዋል። በዚህ አሃዝ መሠረት ባለፈው ዓመት በ3.4 ከመቶ ያደገው የዓለም ምጣኔ ሀብት በአውሮፓውያኑ 2015 ዓ.ም በ3.1 ከመቶ፣ በቀጣዩ 2016 ዓ.ም ደግሞ በ3.6 ከመቶ ያድጋል። በዚህ የእቅድና የውይይት ወር የወጡ ሌሎች በርካታ አሃዞች አሉ። በተያዘው የአውሮፓውያን የበጀት ዓመት የኢትዮጵያ ምጣኔ ሀብት በ8.7 ከመቶ ማደጉን አይኤምኤፍ የዓለም የገንዘብ ድርጅት አስታውቋል። በሀገሪቱ የውጭ ብድር ክምችት በእጅጉ መጨመሩን ነው የዓለም አቀፉ የገንዘብ ተቋም አክሎ የገለጸው። የኢትዮጵያ መንግሥት ደግሞ ከዚያ ቀደም ብሎ የዜጎች የነፍስ ወከፍ ገቢ ጨምሯል ሲል አስታውቋል። እነዚህ ቁጥሮች ከምጣኔ ሀብትና ከገንዘብ ሚኒስትሮች ቀመር ባለፈ በዜጎች ሕይወት ምን አይነት ፋይዳ አላቸው? ፈጣን እድገት እንዴት ነው ዘለቄታ ያለው ልማትና በእናንተ ሕይወት ደግሞ ለውጥ የሚያመጣው የሚሉ ጥያቄዎች እናነሳለን። ዶክተር አክሎግ ቢራራ የዓለም ባንክን ጨምሮ በሌሎች የዓለም አቀፍ ድርጅቶች ከ30 ዓመታት በላይ ያገለገሉ የምጣኔ ሀብት ባለሙያ ናቸው።
እድገት እኔ እንደሚገባኝ ከሆነ ከሌሎችም ሀገሮች ልምድ እንዳየሁት የአብዛኛውን ሕዝብ ሕይወት ወይም ደግሞ ኑሮ ከጊዜ ወደ ጊዜ የሚያሻሽል ሕዝብን የሚያሳትፍ ለዛሬው ትውልድ ብቻ ሳይሆን ለነገውም ትውልድ መሰረት የሚጥል የኢኮኖሚ ምስረታ አያያዝ ነው እና ሶስት ነገሮችን ይመለከታል። አንደኛ ማህበረሰባዊ የሆነ እድገት የሚለው ነው። ሚዛናዊነትን የሚመለከት፣ የገቢና የሀብት ስርጭትን የሚመለከት። በሌላ በኩል ዋናው መሰረቱ አይኤምኤፍ የሚመለከተው ኢኮኖሚው ለውጥ አሳየ፣ መዋቅራዊ ለውጥ አሳየ፣ መሰረት ጣለ፣ የነፍስ ወከፍ ገቢ እያደገ ሄደ፣ የስራ እድል እየተፈጠረ ሄደ፣ አገር ወለድ የሆነ ኢኮኖሚ እየተፈጠረ ሄደ፣ ተሳትፎ እየተስፋፋ ሄደ የሚለውን የሚመለከት ነው። ሌላው ሶስተኛው ዙር እንደ ክበቦች ብናያቸው አካባቢውን የሚመለከት ነው። ማለትም ተቆርቋሪነት ያለው የአካባቢ ጥበቃ፣ ለምሳሌ የአየር ጠባይ ሁኔታዎችን፣ የመሬት አጠቃቀም ሁኔታዎችን የሚመለከት እና ህዝቡን በአጠቃላይ የሚመለከት እና ይሄ ተሳትፎን ይመለከታል፣ ግልጽነትን ይመለከታል፣ ኃላፊነትን ይመለከታል፣ ሚዛናዊነትን ይመለከታል። ዋናው የኢኮኖሚ እድገት መሰረት ፍላጎትና አቅርቦት መዛመዳቸው ነው። በተደጋጋፊ ይሄዳሉ አይሄዱም የሚለው ጥያቄ በጣም ቁልፍ ነው። ምክንያቱም እንዲሁ ቁጥሮችን ለህዝብ ማቅረቡ በቂ አይደለም። ህዝቡ የሚመለከተው ከራሱ ኑሮ አንጻር ነው። ማለትም ለምሳሌ ምግብ በልቶ ማደሩ፣ አንድ ምግብ ብቻ የሚያገኘው ሶስት ምግብ በልቶ ማደሩ፣ ጤንነቱ መጠበቁ፣ ንጹህ ውሃ ማግኘቱ፣ መጸዳጃ ማግኘቱ፣ የነፍስ ወከፍ ገቢው ከጊዜ ወደ ጊዜ እያደገ መሄዱ እና እነዚህን መስፈርቶች የሚመለከት ነው። አይኤምኤፍ ያቀረበው ዘገባ እድገት መኖሩን ያመለክታል። 8.7% በ2014-15 ባለው ጊዜ ውስጥ አድጓል ይላል። ይሄ የሚመሰገን እንጂ ዝቅተኛ የእድገት መጠን አይደለም። የሚመሰገን ሌሎች ሀገሮች እንዲያውም የማያገኙት በምስራቅ ኤዥያ በተከታታይ መሰረታዊ የሆኑ ለውጦችን ያመጣ የእድገት መጠን ነው እና በጣም ጥሩ እንትን ነው። ችግሩ ምንድን ነው? ራሱ አይኤምኤፍ የውጭና የውስጥ አስጊ ሁኔታዎች አሉ ያለው ነው። ያ ነው እንግዲህ ልንወያይበት የሚገባን ብዬ የምገምተው።
ተሰናባቹ የኢትዮጵያ የገንዘብ ሚኒስቴር አቶ ሱፊያን አህመድ ከወራት በፊት ለሀገሪቱ ፓርላማ ባቀረቡት ሪፖርት የሀገሪቱ ምጣኔ ሀብት በሁለት ዲጂት ማደጉን፣ የዜጎች ገቢ መጨመሩንና ድህነት መቀነሱን ነው ያብራሩት።
በተመዘገበው ፈጣን እድገት የዜጎች የነፍስ ወከፍ ገቢ ያደገ ሲሆን በ2003 ከነበረበት 396 የአሜሪካን ዶላር በ2006 ወደ 632 የአሜሪካን ዶላር ከፍ ብለዋል።
ተሰናባቹን የኢትዮጵያ የገንዘብ ሚኒስትር አቶ ሶፊያን አህመድን ድምፅ ነው የሰማ ነው። ዶክተር ደምስ ጫን ያለው በአዲስ አበባ የምጣኔ ሀብት አማካሪ ሲሆኑ በቅርቡ በሙያቸው መጽሐፍ አሳትመዋል። እድገትና ልማት ልዩነት አላቸው ይላሉ።
ኢኮኖሚስቶች ስንናገር እድገትና ልማትን እንለያያለን። ልማት ከእድገት በተጨማሪ በጤናው፣ በድህነቱ፣ በሀብት ድልድሉ እና ሌሎችም ይሄንን ጠቋሚ የሚሆኑ ነገሮችን የያዘ መለኪያ ነው ያለው በሰፊው። ስለዚህ በዚህ አንጻር አሁንም ቢሆን ብዙ የአፍሪካ አገሮች መስራት ያለባቸው ነገር እንዳለና ኢትዮጵያ መስራት እንዳለባት የታወቀ ነገር ነው። በተለይ ኢትዮጵያ ግን በዚህ አንጻር ከሌሎች አፍሪካ ሀገሮችም ለየት ባለ ሁኔታ ፈጠን ያለ እርምጃ እያሳየች ነው። ይህም በመሆኑ ነው ወደድንም ጠላንም ቁጥሩ አንድ ይሄ መንግስት ብቻ ያወጣው ስለሆነ ይሄ መንግስት ያወጣውን አይደለም የተቀበልነው፣ በሙያተኞች የተሰራው ነው። ድህነት እዚች አገር የዛሬ 10 ዓመት ከነበረበት ወይም ለምሳሌ በኤምዲጂው ጊዜ ከነበረበት ከ44% 26 ደርሷል፣ 26% ደርሷል። ግን አሁን በቅርቡ ዩኤንዲፒ ያወጣውን ሪፖርት በምናይበት ጊዜ 26% እኮ ማለት በህዝብ ቁጥር አንጻር ሲታይ ስቲል 27 ሚሊዮን ማለት ነው። ትክክል ነው።
አይኤምኤፍ በተደጋጋሚ በኢትዮጵያ ምጣኔ ሀብት እድገት የግሉ ዘርፍ ተሳትፎ አነስተኛ መሆኑን በመግለጽ ሰፋፊ የመንግስት ድርጅቶች የግሉን ዘርፍ የገበያ ተወዳዳሪነት እየጎዱ ነው ሲል፣ የምጣኔ ሀብት ፖሊሲ ቀያሾች በተለይ የኢትዮጵያ መንግስት ባለስልጣናት ገበያውን ለውድድር ክፍት እንዲያደርጉ ሲመክር ቆይቷል። የምሽቱ የንግድና ምጣኔ ሀብት ዝግጅት በዚሁ ተጠናቋል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማእግዜር ነው።
አድማጮች፣ አሁን የምሽቱ መጨረሻ ቅንብር ግብርና ነክ ርዕሶች። ግብርና ነክ ርዕሶች ለምሽቱ የራያ ቢራ ፋብሪካ ለአካባቢው ገበሬዎች ለቤት እንስሳት መኖ በማቅረብ ላይ መሆኑን ጠቅሶ የመቀሌው ዘጋቢያችን ግርማ ገብሩ ያጠናቀረው ቅንብር ነው እነሆ።
በደቡብ ትግራይ እንዳመኾኒ ወረዳ የመኻን ጣቢያ ገበሬ ማህበር ነዋሪዎች የራያ ቢራ ፋብሪካ ያቀረበላቸውን ተረፈ ምርት ያራግፋሉ። የራያ ቢራ የፋብሪካውን አተላ በራሱ መኪና በማስጫን ጣቢያው ድረስ ወስዶ በነጻ ያከፋፍላል። ፋብሪካው ለሚያቀርበው የቢራ ምርት በአካባቢው ከሚገኘው ዓመት ሙሉ የማይደርቅ የጠበል ምንጭ ውሃ ነው የሚጠቀመው። ተረፈ ምርቱን ደግሞ ለህብረተሰቡ በነጻ መስጠቱ ገበሬዎችን አስደስቷል። የመኻን ጣቢያ ነዋሪ የሆኑት አቶ ኪሮስ ሃጎስ ለእንስሳት የሚሆን የመኖ ችግር እንደተፈታላቸው፣ በዚሁም ከእንስሳቱ ጥሩ ውጤት ማግኘታቸው ነው የሚናገሩት።
እዚ ሓተላ ብራ ይባሃል ናራያ ብራ ትክታሕትና ማይ ናይና ከዚታ ዓንቀር ሒዛቲ
ይሄ የቢራ ተላ ይባላል። የራያ ቢራ እዚሁ አካባቢ የነበረችውን ውሃችንን ተጠቅሞ ሁሉንም ነገር እናሟላላቸዋለሁ አሉን። የእንስሳት መኖ አግኝተንበታል። የጥበቃ ስራ ራሳችንም እናከናውናለን። ከፋብሪካው በምናገኘው ተረፈ ምርት ለእንስሳቶቻችን በጣም እየተጠቀምን ነው። እኔ ለራሴ 2 ላሞች ነበሩኝ። በደንብ ተቀልበው ተስማምቷቸው እያንዳንዳቸውን በ6000 ብር ሸጬ 12000 ብር አግኝቻለሁ። ቅቤ ብዙ አናገኝባቸውም እንጂ ወተቱን ቶ ማዕት ወተት ነው ያገኘንባቸው። ውሃችን በጣም ጠቅማናለች፣ አስደስታናለችም።
አቶ ኪሮስ ሃጎስ ገበሬዎቹ ፋብሪካው ለሚያቀርብላቸው ተረፈ ምርት የሚከፍሉት ገንዘብ እንደሌለ ይናገራሉ። ማጓጓዣው ደግሞ ራሱ የራያ ቢራ ፋብሪካ ወጪው ሸፍኖ ቀያቸው ድረስ በመውሰድ እንደሚያራግፍላቸው ይገልጻሉ። በዚሁ መንገድ ክፍፍሉን የሚያከናውኑ ከጣቢያው ነዋሪዎች መርጠው በሥነ ሥርዓት እየተሰጣቸው እንዳለም ነግረውኛል። እንዳመኾኒ ወረዳ በቂ ዝናብ በማግኘቱ ጥሩ አዝመራ እንደነበረና ገበሬዎች በአሁኑ ሰዓት አጨዳ ላይ እንደተሰማሩ ካሳይ ግደይ የተባለ ወጣት አርሶ አደር ገልጾልኛል።
አዝመራ ብጣዕሚ ጽቡቅ ነው። እዚ ፍርሎም ከዚ ካብ ልምዕንተ ለኽይድኒ
አዝመራው በእኛ አካባቢ እንደምታዩት በጣም ጥሩ ነው ያለው። ነገና ከነገ ወዲያ እህሉን ለመውቃት ተዘጋጅተናል። ፋብሪካው ደግሞ ከየካቲት ወር ጀምሮ የሚያቀርብልንን የእንስሳት መኖ እስካሁን አልተቋረጠም። ከእኛም ተርፎ ድርቅ ላጠቃቸው ወረዳዎች ለምሳሌ ወደ ጨርጨርና መቻሬ በማጓጓዝ እየተሰጣቸው ነው። እኛ ለራሳችን በ2 ሳምንትና 3 ጊዜ እየመጡ ይሰጡናል። ኑሯችን በጣም ጥሩ ነው ያለው።
በአካባቢው የነበረው የምንጭ ውሃ ለቢራ ፋብሪካው የጥመቃ ስራ በመዋሉ ገበሬዎቹ በሳር እጥረት እንቸግራለን ብለው ተጨንቀው እንደነበር ይገልጻሉ። ወይዘሮ ንግስቲ ሕሉፍ በእርግጥም መጀመሪያ ማይሙቅ እያሉ የሚጠሩት የምንጭ ውሃ ለልማት አገልግሎት በመዋሉ ተቸግረው እንደነበር፣ በኋላ ግን ውጤቱ እጥፍ ሆኖ እንዳገኙት ይናገራሉ።
መጀመርታ ግን ማይ ሞቅ ብርከደት በጣም ጸገም ኖርናይ ሳዕር ተወስድና ብላ
መጀመሪያ ማይ ሞቅ እንደሄደች ሳራችን ተወሰደችብን ብለን በጣም ተቸግረን ነበር። በኋላ ግን ሁለት ጥፍጥቅም በማግኘታችን በጣም ተደስተናል። 3000 ይሸጡ የነበሩ በሬዎቻችን አሁን ተቀልበው ከ5000 ብር በላይ ዋጋ ያወጣሉ። ደርቀው የነበሩት ላሞቻችንም በጣም ጥሩ የወተት ውጤት እየሰጡን ያሉት አሁን ደስተኞች ነን። ከተረፈ ምርቱ ለኔ 1 ኩንታል ተኩል ይደርሰኛል። ይሄ ደግሞ በጣም ጥሩ ነው።
ገበሬዎቹን ካነጋገርኩኝ በኋላ ወደ ፋብሪካው በመሄድ የራያ ቢራ ፋብሪካ የገበያና ሎጂስቲክስ ኃላፊና የዋና ስራ አስኪያጅ ተወካይ አቶ ማዕረግ ኃይለስላሴን በማግኘት ስለ ቀጣይ ወቅዳቸው ጠይቄያቸዋለሁ።
አፍተባቢና ናይ ዝናብ ህስረት አለ። እዚህ ፈጠሮ ድማ ናይ ቀለብ እንስሳት ህስረት
በአካባቢያችን የዝናብ እጥረት አለ። በዚህ ምክንያት ደግሞ የእንስሳት መኖ እጥረት አለ። የራያ ቢራ ፋብሪካ ደግሞ ተረፈ ምርት አለው። ይህንንም ተረፈ ምርት የእንስሳት መኖ ችግር ላጋጠማቸው ገበሬዎች በነጻ መስጠት እስካሁን ድረስ 3.3 ሚሊዮን ብር የሚያወጣ ተረፈ ምርት የራሳችንን ማጓጓዣ ተጠቅመን አከፋፍለናል። በዚህም በመሆኒ፣ ጨርጨር፣ አላማጣና ኦፍላ ወረዳዎች የሚገኙ ገበሬዎች ይህንኑ ተረፈ ምርት በመጠቀም እንስሳቶቻቸውን ከአደጋ ለማትረፍ ችለዋል። ይህም ብቻ ሳይሆን በዓመት የምናገኘው 20 ሚሊዮን ብር የሚያወጣ ተረፈ ምርት ሙሉ በሙሉ በነጻ አሁንም ለገበሬው ለማከፋፈል ተዘጋጅተናል።
የራያ ቢራ ፋብሪካ በተጨማሪም ከፋብሪካው የሚወጣው ዝቃጭ ፈሳሽ በዘመናዊ መሳሪያ በማጣራት ደረቁ ክፍል ለማዳበሪያነት፣ የተጣራው ውሃ ደግሞ ለመስኖ አገልግሎት በማዋል አካባቢውን ከብክለት በማዳን የተቀናጀ የልማት ስራ በማካሄድ ላይ እንደሚገኝ የፋብሪካው የስራ ኃላፊዎችና ባለሙያዎች አስጎብኝተውኛል። ለአሜሪካ ድምፅ ሬዲዮ ግርማይ ገብሩ ከመቀለ።
አድማጮች፣ የፕሮግራም ማሳሰቢያ ያለን አሁን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰሞኑን ለአገር ውስጥ መገናኛ ብዙሃን በሰጡት ቃለ ምልልስ ፓርቲያቸው ኢህአደግ በቅርቡ ባካሄደው ጠቅላላ ጉባኤ ከአገር ውስጥና ከውጭ አገር መገናኛ ብዙሃን ጋር በመተባበር ለመስራት መወሰኑን ተናግረዋል። ጋዜጠኞች የሙያውን መርህ ተከትለው እስከሰሩ ለመተባበር ችግር አይኖርብንም ብለዋል። ውሳኔው ጠቃሚ መሆኑንና በተግባር ተፈጽሞ ለማየት እንደሚጓጉም አንዳንድ ጋዜጠኞች ደግሞ ተናግረዋል። ኢትዮጵያ ውስጥ የተሟላ የነጻ ፕሬስ እንዲኖር ከመንግሥት ወይም ከጋዜጠኞች መሟላት ያለባቸው ምንድን ናቸው? ገዢው ፓርቲ የገባውን ቃል በሥራ እንዲተረጉምስ ምን መሟላት አለባቸው? እነዚህንና መሰል ጥያቄዎችን እንዲመልሱልን ሦስት ጋዜጠኞችን ለጥያቄው መልስ ፕሮግራም ላይ ጋብዘናቸዋል። ዑመር ረዲ ለተለያዩ ሚዲያዎች ያገለገለና አሁን በኢትዮጵያ የስፓኒሽ ዜና ወኪል፣ ጌታቸው ወርቁ በቅርብ ዓመታት የተቋቋመው የሳምንታዊ ኢትዮ ምህዳር ዋና አዘጋጅ እና የኛው የቪኦኤ ዘጋቢ እስክንድር ፍሬው ለጥያቄዎቻችሁ መልስ ይሰጧቸዋል። በአገር ውስጥ ላሉ ነጻ ፕሬስ ዙሪያ ያላችሁን ጥያቄ በስልክ ቁጥር 202-205-9942 የውስጥ መስመር 14 በኢሜይል ሆን አት ቪኦኤ ኒውስ ዳት ካም ወይም ፌስቡክ ላኩልን። የጥያቄያችሁ መልስ ክፍል አንድ የፊታችን አርብ ይቀርብና ቅዳሜ ደግሞ ቀሪው ተጠቃሎ ይሰማል። ፈጥናችሁ ጥያቄዎቻችሁን አድርሱ። እናመሰግናለን። ለማጠቃለያ ያህል ቀደም ሲል ያልተነበቡ ዜናዎች ነበሩኝ፣ እሱን አነባለሁ። ከኮሪያው ጦርነት ጀምሮ ከዘመዶቻቸው ተለያይተው የቆዩ በአብዛኛው አረጋውያን የሆኑ ወደ 400 ያህል ደቡብ ኮሪያውያን በዛሬው ዕለት ሰሜን ኮሪያ መግባታቸው ተነገረ። የቀይ መስቀል ባንዲራን በማውለብለብ በአውቶቡስ ሆኖ የሚጓዙት እነዚሁ ደቡብ ኮሪያውያን የሰሜኑ ድንበር የሚገኝበትን የማውንት ኩምጋንግ ነቁጣን ከማቋረጣቸው በፊት የከፍተኛ የጸጥታ ጥበቃ በሚደረግበት በደቡብ ኮሪያው የጎሴን ከተማ ለሚደረገው ፍተሻ ቆመው ነበረ። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በእስራኤልና በፍልስጤማን ግዛቶች ባደረጉት የሁለት ቀን ጉብኝት ለሳምንታት የተካሄደው ደም ያፋሰሰ ግጭትና ውቀት አብቅቶ ሰላምና መረጋጋት እንዲሰፍን ጥሪ አቀረቡ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ።
ያስተናገርናችሁ እኔ አዲሱ አበበና
እኔም አሉላ ከበደንን። የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና እደሩ።